ይህ የአሜሪካ ድምፅ ነው። በ19 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ጀመረ።
እንኳን እዚህ በተቀጠልኩበት ዘመን ወደ 25 ዓመት እንደዚህ አይነት ክስተት ሲፈጠር በማስ ሚዲያም በምንም እንዲህ ሀገራችን ለዚህ አይነት ችግር ተጋላጭ ነው፣ ትኩረት መሰጠት አለበት፣ ግለሰቦች ቤተሰቡን ታሳቢ አድርጉ፣ ኢንቨስተሮች፣ መንግስት፣ ውሳኔ ሰጪ አካላት እኛ ያልጮህንበት ዘመን የለም። ግን እስካሁን ምንም ሰሚ አላገኘንም። የአንድ ሳምንት የጥቂት ቀናት ግርግር ሊሆንና የነገር ይረሳል እንደገና ቅድም እንደጠየቅሽኝ አንቺ ማለት ነው ለምንድን ነው ኢትዮጵያ ውስጥ የመሬት መንቀጥቀጥ የሚፈጠረው የሚል ጥያቄ ሁሉ ጊዜ የምንጠየቀው ጥያቄ ነው።
በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ ናቸው። ሰፋ ባለ ቃለ ምልልስ ይመለሳሉ። ግጭቶችና የግብዓቶች እጥረት ወባን ለመከላከል ፈተናዎች ሆነዋል መባሉን የተመለከተ ዘገባም ይዘናል። ቅዳሜ ጥር 3 2017 ዓ.ም ጤና ይስጥልኝ ክቡራትና ክቡራን፣ ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። አቀናባሪያችን ንጉሡ ተምሬ ነው። ዋና አዘጋጇ ደግሞ ጽዮን ግርማ ናት። የዛሬውን ምሽት ዝግጅት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡካችን ቪኦኤ አምሃሪክ ላይ በቀጥታ እንገኛለን። አሁን በቅድሚያ የምሽቱን የዓለም ዜና እናድምጥ።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የሶማሊያው ፕሬዝዳንት አዲስ አበባ ገቡ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከኢትዮጵያ ጋር ለአንድ ዓመት ያክል ሻክሮ የቆየውን ግንኙነታቸውን ለማደስ ስምምነት ላይ በደረሱ በአንድ ወር ጊዜ ውስጥ አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንቱን በቦሌ አየር ማረፊያ አቀባበል አድርገውላቸዋል። የፕሬዝዳንቱ ጽህፈት ቤት በጠቅላይ ሚኒስትር አህመድ በተደረገለት ግብዣ መሰረት የሶማሊያው ፕሬዝዳንት ወደ አዲስ አበባ እንደሚጓዙ ቀደም ብሎ ባወጣው መግለጫ አስታውቆ ነበር። መግለጫው አያይዞም ከኢትዮጵያ መሪ ጋር የሚደረገው ውይይት በሁለቱ ሀገራት ግንኙነቶችና ቅድሚያ በሚሰጧቸው የጋራ ጉዳዮች ላይ የሚያተኩር ነው በማለት አስፍሯል። ኢትዮጵያና ሶማሊያ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር እንደ አውሮፓውያን አቆጣጠር በጥር 2024 የባህር በር ለማግኘት በገባቸው ስምምነት የተነሳ ተጋግሎ የቆየውን ዲፕሎማሲያዊ ግንኙነታቸውን በጎርጎሮሳውያኑ ታህሳስ 11 ቀን 2024 አድሰዋል። የመግባቢያ ስምምነት በመሰኘት የሚጠራው ኢትዮጵያ ከሶማሊላንድ ጋር የተፈራረመችው ስምምነት ኢትዮጵያ 20 ኪሎ ሜትር የባህር ጠረፍ ለ50 ዓመታት በሊዝ እንድታገኝ ሲያስችል፣ በአንጻሩ ለሶማሊላንድ ዲፕሎማሲያዊ እውቅና ለመስጠት ታስቦ እንደነበር የሶማሊላንድ ባለስልጣናት ተናግረዋል። ሶማሊያ መንግስት ስምምነቱን ባዶና ምንም በማለት ውድቅ ያደረገው ሲሆን ኢትዮጵያ የሶማሊያ ሉዓላዊነትና የግዛት አንድነት ላይ አይን አወጣ ጥሰት ፈጽማለች ሲልም ከሷል። በቱርክ ፕሬዝዳንት ረጅብ ጣይብ ኤርዶዋን ሸምጋይነት በተካሄደው የአንካራ መግለጫ የሶማሊያና የኢትዮጵያ መሪዎች አንዳቸው ለሌላውን ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት ላይ ያላቸውን ክብርና ቁርጠኝነት አረጋግጠዋል። በተጨማሪም ሁለቱ ወገኖች የጋራ ጥቅማቸውን የሚያስጠብቅና ለኢትዮጵያም አስተማማኝና ቀጣይነት ያለው የባህር በር አገልግሎት የምታገኝበትን የንግድ ስምምነት ላይ ለመድረስ የሚያስችሏቸውን ውል፣ የሊዝና መሰል አደረጃጀቶችን በጋራ ለመስራት ተስማምተዋል። በመዲናዋ አዲስ አበባ የሶማሊያው ፕሬዝዳንት ፎቶ በኤሌክትሮኒክስ ሰሌዳዎች ላይ በዋና ዋና አውራ ጎዳናዎች እንደተለጠፉ የአሜሪካ ድምጽ የአፍሪካ ቀንድ ዘጋቢ ከአዲስ አበባ አስታውቋል። የሶማሊያው ፕሬዝዳንት ዛሬ ቅዳሜ የሚያደርጉት ጉብኝት ባለፈው ዓመት የካቲት ወር ላይ ወደ አፍሪካ ህብረት ዋና መስሪያ ቤት ጉባኤ እንዳልገባ ተከልክያለሁ ካሉ በኋላ የመጀመሪያቸው ሲሆን ጉብኝቱ ገንቢ መሆኑን አንካራ አስታውቃለች። ፕሬዝዳንት መሐሙድ ከአዲስ አበባ አስቀድሞ በካምፓላ ዩጋንዳ በግብርና ልማት ጉዳዮች ላይ ለመወያየት እንዲሁም በአህጉራዊ ጉባኤ ላይ ለመሳተፍ ተገኝተው ነበር። ፕሬዝዳንቱ በካምፓላ ከኬንያው አቻቸው ዊሊያም ሩቶና ከዩጋንዳው መሪ ዩዌሪ ሙሴቬኒ ጋር መገናኘታቸውም ተገልጿል። ሁለቱ መሪዎች በኢትዮጵያና በሶማሊያ መካከል በአንካራ ስምምነት አስቀድሞ የሸምጋይነት ሚናም ነበራቸው። የናይጄሪያው ፕሬዝዳንት በቦርኖ ወታደር ጣቢያ የደረሰው ጥቃት እንዲጣራ አዘዙ። የናይጄሪያው ፕሬዝዳንት ቦላ ቲንቡ ባለፈው ሳምንት በሰሜን ምስራቅ ቦርኖ ግዛት በዳምቦአ በሚገኝ ወታደራዊ ካምፕ ላይ 6 ወታደሮች የሞቱበትን የሽብር ጥቃት እንዲጣራ ትዕዛዝ ሰጥተዋል። ፕሬዝዳንቱ ባወጡት መግለጫ የአሁኑ ምርመራ ወደፊት ሊከሰቱ የሚችሉ ሁኔታዎችን ለማስወገድና ያሉ የደህንነት ክፍተቶችን ለመለየት ይረዳል ብሏል። የፕሬዝዳንቱ መግለጫ ሐሙስለት በመረጃ አማካሪያቸው ባዮ ኦናኑጋ የተለቀቀ ሲሆን በሳቢንጊዳ በሚገኘው የዳምቦዋ ወታደራዊ ካምፕሌክስ ለደረሰው ጥቃት አጠቃላይ ምርመራም እንዲደረግ ጠይቋል። የናይጄሪያ ጦር የምዕራብ አፍሪካ እስላማዊ መንግስት ታጣቂዎች በተቀነባበረ የደፈጣ ጥቃት በጎርጎሮሳውያኑ ጥር 4 2025 ዕለት 6 ወታደሮችን መግደላቸውን ገልጿል። ባለስልጣናት እንዳሉት ምርመራው ለችግሩ መንስኤ ሊሆኑ የሚችሉ የመረጃ ክፍተቶችንና የአሰራር ቅልጥፍናን መለየት ላይ ያተኩራል። ፕሬዝዳንቱ በጥቃቱ ወቅት የጸጥታ ኃይሎች በተለይ የአየር ክፍሉ ያደረገውን ፈጣን ጣልቃ ገብነት አድንቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ሶሪያ አይኤስ በሺዓ ሙስሊም መስጂድ ላይ ያቀደውን ጥቃት አከሸፈች። የአዲሱ የሶሪያ መንግስት የደህንነት ኃላፊዎች ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን በደማስቆ ሰአይዳ ዘይነብ አካባቢ በሺዓ ሙስሊሞች የአምልኮ ስፍራ ላይ ሊያደርስ የነበረውን የቦምብ ጥቃት ማክሸፋቸውን እንዳስታወቁ የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። በሀገሪቱ መንግስት የሚተዳደር ሳና መገናኛ ብዙሃን በሀገሪቱ ደህንነት ውስጥ የሚያገለግሉ ስማቸውን ያልጠቀሳቸውን ባለስልጣንን ምንጭ አድርጎ ጥቃቱን ሊፈጽሙ የነበሩ የአይኤስ አባላት መታሰራቸውንም ዘግቧል። ባለስልጣኑ የስለላ አገልግሎቱ የሶሪያን ህዝብ በሁሉም አቅጣጫ ለማጥቃት የሚደረጉ ሙከራዎችን ሁሉ ለማምከን በሙሉ አቅሙ እየተጠቀመ ነው ማለታቸውንም ጨምሮ ዘግቧል። ሳይዳ ዘይናብ የሱኒ እስልምና ጽንፈኛ የሆነው አይኤስ ቡድን የሺዓ ሙስሊሞችና ስፍራውን እንደ መናፍቅ የሚቆጥረው ሲሆን ከዚህ ቀደምም ለጥቃቶች የተጋለጠ ስፍራ ነበር። በመጨረሻም የባይደን አስተዳደር አባላት ፕሬዝዳንት ትራምፕ በኢንዶ ፓስፊክ የተጀመረውን ስራ እንዲያስቀጥሉ ጠየቁ። በፕሬዝዳንት ባይደን አስተዳደር የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ሆነው ያገለገሉት ተሰናባቹ ጄክ ሱሊቨን መጪው የትራምፕ አስተዳደር ጆ ባይደን አስጀምሮት ቻይናና ሰሜን ኮሪያን በመዋጋት ረገድ መልካም ደረጃ ላይ ያለውን የኢንዶ ፓስፊክ ቀጠና ስልታዊ ወዳጅነት እንዲያስቀጥል ጠይቀዋል። ጄክ ሱሊቨን አርብ ዕለት ከጋዜጠኞች ጋር በነበራቸው ቆይታ ለትራምፕ አስተዳደር እያልን ያለነው ነገር አሜሪካ በቀጠናው ያላት አቋም የሚያስደንቅ ሁኔታ እጅግ ጠንካራ ነው በማለት ከአሜሪካ ድምጽ ለቀረበላቸው ጥያቄ ምላሽ ሰጥተዋል። ነገር ግን መጪው ቡድን ምን እንደሚያደርግ አላውቅም ሲሉም አክለዋል። ይሁን እንጂ ጄክ ሱሊቨን የባይደን አስተዳደር የኮሪያ ባህረ ገብ መሬት ከኒውክሌር ነጻ ማድረጉ ላይ እምብዛም መሻሻልን እንዳላሳየም አምነዋል። ትራምፕ ቅድሚያ አሜሪካ ወይም አሜሪካ ፈርስት በሚሰኘው ካቢኔያቸው ውስጥ ቁልፍ ሚና ያላቸውን ሁለት ታዋቂ የቻይና ተቺዎችን በኃላፊነት አጭተዋል። የመጀመሪያው ሴናተር ማርኮ ሩቢዮ ሲሆኑ የትራምፕ የውጭ ጉዳይ ጸሐፊና ተወካይ ማይክ ዋልስ ደግሞ በትራምፕ አስተዳደር የጄክ ሱሊቨን ተተኪ እንዲሆኑ እየታሰበ ነው። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ከዓለም ዜናው ተመልሰናል። አድማጮች፣ በኢትዮጵያ በተደጋጋሚ የተከሰተው ርዕደ መሬት ያስከተለውን ችግር ወደሚያመለክተው የመጀመሪያው ጥንቅር እናልፋለን። በኢትዮጵያ በተደጋጋሚ ርዕደ መሬት ከተከሰተበት የአፋር፣ አዋሽ፣ ፈንታሌ አካባቢዎች እንዲሁም በአዋሳኝ ከሚገኙት የኦሮሚያ እና አማራ ክልል አካባቢዎች በሺዎች የተቆጠሩ ሰዎች ተፈናቅለዋል። ሰሞኑን የተከሰተው የመሬት መንቀጥቀጥ ንዝረት ከዚህ ቀደሞቹ ጠንከር ብሎ በነዋሪዎች ተሰምተዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ ርዕደ መሬቱን እና አካባቢውን በተመለከተ ሰፋ ያለ ቃለ ምልልስ ሰጥተውናል። ጽዮን ግርማ ነች ያነጋገረቻቸው።
ፕሮፌሰር አታላይ አየለ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ መምህርና ተመራማሪ፣ በኢትዮጵያ እየተከሰተ ባለው ርዕደ መሬትና ወይም መንቀጥቀጥ እንዲሁም የፈጠረው ንዝረት በተመለከተ ጥናትና ምርምር በሚያደርጉበት ጉዳይ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም አመሰግናለሁ።
እኔም አመሰግናለሁ ጽዮን።
የቃለ ምልልሳችን ትኩረት ግልጽ የሆነ ሙያዊ ማብራሪያ ለማግኘት በመሆኑ የመጀመሪያ ጥያቄን የማደርገው ርዕደ መሬቱ የተከሰተበት ትክክለኛ ቦታ የት ነው በሚለው ጥያቄ ልጀምር።
ርዕደ መሬቱ የተከሰተበት ትክክለኛ ቦታ ማለት አንድ ነጥብ ብቻ አይደለም። ፈንታሌና ዶፈን የሚባሉ ሁለት የታወቁ እሳተ ገሞራዎች ተራራዎች ናቸው። እና ይሄም በሳይንሳዊ አጠራር ፈንታንሌ ዶፍን ማግማቲክ ሰግመንት የሚባላል። ለቅርብ ጊዜ ብዙ ዓመታት እንዲሁ ከብዙ ውጭ ተመራማሪዎች ጋር አብረን ስናጠና የዚህ አይነት ስያሜ የተሰጠውን እና ይሄ ፈንታንሌ ዶፍን ማግማቲክ ሰግመንት የሚባል ቦታ ነው እንግዲህ አሁን በዚህ ሰሞን እየተደረገ ባለው እንቅስቃሴ የሚያቋርጥ እንቅስቃሴ እየታየ ያለበት ቦታ ማለት ነው። በዚህ ውስጥ የተወሰደ ነው። አሁን እስካሁን ያየነው በሙሉ ከዚህ ውጭ የሆነ ነገር የለም።
ምን ያህል ይሸፍናል? በኪሎ ሜትር ወይም በአካባቢ ብናገር ከእሳተ ጎመራ ያለበት አካባቢ ምን ያህል ይሸፍናል?
ግምት ከ33-35 ኪሎ ሜትር በወት በረር ቁመቱ ማለት ነው። የስል ሽርቆውን አክሲስ ተከትሎ ከፈንታሌ ዶፈን በተሳ መስመር ብናሰምር ወደ 33-35 ኪሎ ሜትር እንደዚህ የሚገመት ነው። ስፋቱ ምናልባት የዚህን ቁመት አያክልም። ጦራሴ ኪሎ ሜትር 20 ኪሎ ሜትር ይገመት ይሆን ምናልባት እንደዚህ።
ይሄንን አካባቢ ስናጠናው ነበር ብለዋል አሁን በምላሹት። እና ለምን ያህል ጊዜ ነው ጥናት የተደረገበት? እርስዎ በግሉ የተሳተፉበት ይህ ጥናት ምን ያህል ጊዜ ነው?
በአዲስ አበባ ዩኒቨርሲቲ 4 ኪሎ ግቢ ውስጥ የሚገኘው ጣቢያችን ሁልጊዜ ስመዘግብ ከአንኮበር ወረድ ስንል ሌላ ወደ ተራራ ከወጣሽ የአንኮበር የተራራ ስንስለስ ነው የምናገኘው። ያቅም ያና ይሄ አሁን የምነጋገርበት ቦታ ሁልጊዜ መሬት እንቅስቃሴ የሚታይበት ቦታ ነው እና ኮላቦሬቲቭ ሪሰርች የሚባል ከውጭ በሚመጡ ተመራማሪዎች ከእንግሊዝና ከአሜሪካ ከ2001 አሁን የግል ፕሮጀክት የሚባል ነበር። 2001 ጀምሮ ከ2003 ነው እንደዚህ ያለቀ ማለት ነው። እና ከዚያን ጊዜ ጀምሮ በዚህ አካባቢ ያለው እንቅስቃሴ
ከዚህ በፊት ስናደርገው ስናጠናው ከነበረ የተለየ አይደለም ያሁኑ ብለዋል። እና የአሁኑን ግን ነዋሪዎችም ወይም እዛ አካባቢ ያሉ ሰዎች በልዩነት ወይም ለየት አድርገው የያዙት የንዝረት መጠኑ ከፍ ብሎ የተሰማ ስለሆነ ነው። እንደው ወደኋላ ምናልባት ልመልሶትና እርስዎ ባለሙያ ስለሆኑ ከኛ ከመደበኛ ነዋሪዎች በተለየ ስለሚያስታውሱት በዚህ መጠን የተከሰተ ቀደም ያለ ታሪክ አለ?
በዚህ መጠን ምናልባት በዚያን ጊዜ እንዳሁኑ የዚህ ዲጂታል መረጃ መመዝገቢያ ጣቢያዎቻችን እንዳሁኑ ብዙ አልነበሩም፣ በጥራትም በአይነትም እንጂ በ1981 በፈረንጅ አቆጣጠር ወይም ደግሞ በእኛ 73 ዓ.ም ይመስለኛል ከኔ ቀደም ብለው የነበሩ እንደዚሁ ኢትዮጵያ የተመራማሪ ነበሩ። በጣም በስፋት ለማንበብ እስኪቸገሩ እንደዚህ እንዳሁኑ ማለት ነው። የአካባቢ እንደውም ለሁለት ወር ነው ለሶስት ወር ያህል ያለማቋረጥ እንቅስቃሴ ሲያደርግ የነበረ ነው እና ያ ተነቦ ወረቀት ታትሟል። እንግዲህ 73 ዓመት ከዚያ 2003-2004 በፈረንጅ አቆጣጠር ነው የምናገረው እንደዚህ እንቅስቃሴዎች ነበሩ። እንደውም ከዚህ ወደ ሰሜናዊ ክፍል ይሄ ከዶፈን ከፍ ብሎ ያለው እንትና አሚባራ ምናምን አካባቢ እንቅስቃሴ ነበረ እና እንደዚሁ ጥቅርሻ ላይ የሚሰሩ ሰራተኞች ተረብሸው የእርሻውን ወይም ደግሞ ስራቸውን ትተው ሊሰደዱ ነው ተብሎ እንደዚሁ የማረጋጋት ስራ ሰርተናል። ይሄ ማለት በወሰን አቆጣጠር እንዳልኩት በ2003-2004 ማለት ነው። አሁን ግን ለየት የሚያደርገው ምንድን ነው? አንደኛ በመጠን ከአምስት በላይ የሆኑ ትንሽ ተደጋግመው ተፈጠሩ እና ይህም ብቻም አይደለም በብዙ ቦታዎች የመሰማት እድሉም እንዲሁ ተገኘ ማለት ነው። አዲስ አበባ እንግዲህ ዛሬ በምናይበት ብዛት የሰማይ ጠቀስ ህንፃዎች ላይኖሩ ይችላሉ። ምናልባትም የጥራትም ችግርም ሊኖር ይችላል አንዳንድ ቤቶች እና ብዙ ሰው እንግዲህ የህዝብ ብዛትም ያን ጊዜ እንዳሁኑ ላይሆን ይችላል። እንደዚህ እንደዚህ አይነት ነገሮች ያው ታሳቢ ሊደረጉ ይችላሉ እንጂ በእኛ ጥናት ምንድን ነው የስል ሸለቆ ምንም እንደ አሁን ትናንት የተፈጠረ ነገር አይደለም። እንደዚህ አይነት ነገሮች ክስተቶች በራሳቸው መንገድ
በዛን ጊዜ አሁን በጠቀሷቸው ሁለት ጊዜያቶች የደረሰ አደጋ ወይም ከአካባቢው ሰው ወደ ሌላ ቦታ አካባቢ የተዘዋወረበት ሁኔታ አለ? ምንድን ነበር የተከሰተው ያን ጊዜ?
እኔ እስከማስታውሰው የአሁን 2003-2004 ያልኩት ሄደን አይተናል። ምንም የሚያልጎላ ጥፋት አልነበረም። ቤቶችም የተሰሩት ፎቅ የሚባል አልነበረም። ቀላል ቤቶች እነዚህ ትኩል ሀውስስ የሚባሉ ጭቃ ቤቶች እንደዚህ ነበሩ። ግን የፈራረሱ ነገሮች ያን ጊዜ አይተናል። የመሬት መሰነጣጠቅም አንዳንድ ቦታ አይተናል ያን ጊዜ ማለት ነው። ግን እንዳሁኑ አልነበረም እንደዚህ አልነበረ።
እስቲ ወደ ርዕደ መሬት ወይም ደግሞ የመሬት መንቀጥቀጥ ወደሚለው ጉዳይ እንመለስና ምን ማለት ነው? ምንድን ነው ከመሬቱ በታች ወይም መሬት ውስጥ እየሆነ ያለው?
እንግዲህ መሬት ውስጥ እየሆነ ያለው በጠቅላላ ይህንን ጥያቄ ስንመልስ የዓለም አቀፍ ወይም ደግሞ መሬትን እንደ አንድ ስርዓት እንደ አንድ ሲስተም አይተን ነው ልንመልስ የሚችሉ እና መሬት ሁልጊዜ በእንቅስቃሴ ላይ ነው ያለችው እና የኮንቬክሽን ቤልት የሚባል ወይም ኮንቬክሽን ሴማንቲክ ኮንቬክሽን የሚባል ነገር አለ እና ምን ማለት ነው? ይሄ መሬት ውስጥ ብዙ የሙቀት መለዋወጥ አለ እና ይህም ቅርፊት መሰል የመሬትን አካል አንዳንድ አካባቢ እንዲፈላቀቅ ሲያደርግ፣ አንዳንድ አካባቢ ደግሞ አንዱ አንዱ ላይ እየተደራረበ ወደ ስር እንዲሰምጥ ያ ማለት መሬት ባለችበት ቅርጽ በአመዛኙ ሆነ እንድትቀጥል እንዲያደርጋት ነው እና ይሄ ማለት በፓስፊክ ከሪጅን አካባቢ ይሄ ዘሪንግ ኦፍ ፋየር የሚባለው ፓስፊክ ሪጅን ጠቅላላ ከአላስካ ጀምረን ሰሜን አሜሪካን ምዕራባዊ ክፍል አድርገን የሳን አንድሪያስ ፎልት አድርገን ወደታች ሴንትራል አሜሪካን አድርገን እንወርዳለን። ይሄ አንዲያን ማውንቴን ሬንጅ የሚባለው አለ፣ እሱ አለ። እንደገና በኢንዶኔዥያ እና ወደ ፊሊፒንስ እንሄድም እንደዚያ ማለት ነው። እዚህ አካባቢ ያለው መሬት አንዱ በአንድ ላይ ተደራርበ ወደ ስር ይገባና በጣም ትልቅ መጠን ያላቸው የመሬት መንቀጥቀጦች ምክንያት ይሆናል። አንዳንድ ቦታ ደግሞ አንዱ የኮንቲኒንት ማስ ወይም ደግሞ የብስ ክፍል ከአንዱ ከሌላው ጋር ይጋጭ እና ተራራ ባህሪ እናያለን። ይህም ወደ አልፕስ አካባቢ ወይም ደግሞ ኤቨረስት አካባቢ የምናየው ነው። አንዳንድ አካባቢ ደግሞ ዝንፈት ምንም የሁለቱም ባህሪ ሳያሳይ መተላለፍ አለ። የእኛ አካባቢ ደግሞ የስምጥ ሸለቆ ነው፣ የመፈላቀቅ ነው። እና ስነ ምድር የጊዜ ቀመር ወደ ኋላ ስንሄድ ከ250 ሚሊዮን ዓመት በፊት ነው እንደዚህ በደቡብ አሜሪካና አፍሪካ አንድ ላይ ነበሩ። እና ይሄ እውነት ነው። አሁን የምንማረው ነገር እንደ ለሰው በሚሊዮን ዓመት ስንቆጥር ለጆሮ የሚከብድ ሊሆን ይችላል፣ ግን እውነት ነው። ስለዚህ እኛ አካባቢ ከመጣን ያንግ የሚባል ወጣት የሚባል የስምጥ ሸለቆ ማለት የቀይ ባህርና የኤደን ባህር ሰንሰለቴን ካየን የምስራቅ አፍሪካ ስምጥ ሸለቆን ካየን ከዛሬ 20-30 ሚሊዮን ዓመት በፊት ምዕራብ የመንና የምስራቅ አፍሪካ አንድ ላይ የነበሩበት ነበር። ስለዚህ ያ ከስር እየገፋ የሚመጣ ኃይል በታመቀ ኃይልና በእሳተ ገሞራ ፍንዳታ አልፎ አልፎ እየተነፈሰ መሬት እየተፈላቀቀ በጣም አዝጋሚ በሆነ መንገድ እየተለያየ ይሄዳል ማለት ነው። ግን ይሄ በረጅም ዘመን ነው ሊሆን የሚችለው ማለት ነው። እና የዚያ ነው ምክንያቱ የዚህ ስምጥ ሸለቆ መፈጠር ከስር እየወጠረ የሚመጣና አልፎ አልፎ ደግሞ በዚያና እዚህ በእሳተ ገሞራ ፍንዳታና በዳይክ ኢንትሩዥን የሚባል ነገር አለ። ይህ ምን ማለት ነው? ቅልጣለት እየሰረሰረ ሲወጣ ማለት ነው። ወደ ላይ መሬትን እያዳከመ ዳክታይል የሚባል አለ። ላስቲክ መሰሉ ብራይት የነበረውን ወደዚያ ወደ ዳክታይል እየቀየረ እየተነጠጠ ልክ እንደ ጎማ ማለት ነው። እና በዘመን ብዛት ስምጥ ሸለቆ ተፈጥሮ ሊታየል ማለት ነው። ይህም አሁን በትክክል እኛ አሁን ኢትዮጵያ ውስጥ የሚታየው አፋር ከባህር ስምጥ ሸለቆ ወደ የብስ ስምጥ ሸለቆ በትክክል ከደረቀ መሬት ላይ የሚታይበት በዓለም ላይ ካሉ የጥናት ቦታዎች አንዱ አፋርና አይስላንድ ናቸው። እና ይሄ ደግሞ አንድ በዓለም ላይ ያሉ የሰልፍ ተመራማሪዎችን ከሚስቡ ነገሮች አንዱ ይሄ ነው። እና ብዙ በሰሜን አሜሪካ ሆነ በአውሮፓ ያሉ ተመራማሪዎች ወደዚህ ወደ ኢትዮጵያ መጥተው ይህንን ለማጥናት ይጓጓሉ፣ ይደረጋሉ፣ ብዙ ጥናት ተደርጓል ማለት ነው።
የተፈጥሮን ነገር ስናነሳ ሰዎች የሚያከናውኗቸው ምድር ላይ የሚያከናውኗቸው ነገሮች የተፈጥሮ አደጋዎችን ወይም እንዲህ ያሉ የተፈጥሮ ጉዳዮችን ለማባባስ ምክንያቶች ይኖራሉ እና ይህንን ሁኔታ የሚያባብሰው በአፋር ውስጥም የተፈጠረውን ሌላውንም የሚያባብሰው ሁኔታ ይኖር ይሆን? መቀነስ የሚቻልበት
ይህንም የደባስቆምን ሆነ ለማባባስ የሰው ጣልቃ ገብነት በምንም አይነት የሚያመጣው ተጽዕኖ የለም። በምንም አይነት ይሄ ራሱ ተፈጥሮ አሁን የምናወራቸው መሬት መንቀጥቀጦች ራሱ በኪሎ ሜትሮች በአመዛኙ ከ5-15 ኪሎ ሜትር ጥልቀት ከመሬት ወለል በታች የሚካሄድ ነገር እና ሰው በላይ እርሻ ቢጠረስ፣ መንገድ ቢጠረግ፣ ምን ቢል፣ ጫካ ቢጨፈጨፍ፣ እንደውም የተለያየ ነገር ቢፈጠር በሰው ልጅ በዚህ የተፈጥሮ አዝጋሚ ለውጥ ላይ በምንም አይነት የሚያመጣው ተጽዕኖ የለም። ምንም የማፍጠንም የማስቆምም የማገድም ምንም አይነት ተጽዕኖ አይኖርም።
ስለዚህ ይህ ከሆነ ማድረግ የሚቻለው ለአደጋ ተጋላጭ የሆኑ ሰዎችን ከአካባቢዎቹ ማንሳት ወይም ሰዎች ለአደጋ ተጋላጭ እንዳይሆኑ መጠንቀቅ ነው እና እነዚህ የአደጋ ተጋላጭ ሊሆኑ ይችላሉ ተብለው የሚታሰቡ ቦታዎችን ቅድም አሁን በተለይ 4 ኪሎ ዩኒቨርሲቲ ግቢ ውስጥ አሉ ያሏቸው የመመዝገቢያ ዲጂታል የሆነ የመመዝገቢያ እና ሁኔታዎችን የማጥንያ መሳሪያዎቹ በበቂ ሁኔታ የተደራጁ ናቸው ወይ? ምን ያህል ተአማኒነት አላቸው?
እንግዲህኛ የምንጠቀመው ለራስ ግቢ ብቻ ዩኒቨርሲቲ ግቢ ውስጥ ያለው ብቻ ሳይሆን ሌሎችም ጣቢያዎች አሉ። ከስር እንደዚህ በላቦራቶሪም በሪዘርቭ ወደ 8 ያክል አሉ። እና እነዚህ ጣቢያዎች ወርልድ ክላስ የሆኑ ማለት እኛ የሶስተኛ ዓለም ሀገሮች ሰዎች ሲሆን ያንን የሚመጥን ክላስ ያለው መሳሪያ አይደለም የምንጠቀመው። አሁን እኛ የምንጠቀምበት መሳሪያ አብዛኛው ካናዳ እና እንግሊዝ ሰራዎች ነው፣ የታወቁ ናቸው። ግን በብዛት በኢትዮጵያ ስምጥ ሸለቆ የሚመጥናለን ማለት አያስደፍርም። የኢትዮጵያ ስምጥ ሸለቆ በጣም ረጅም ነው። ደቡብ ምዕራብ ኢትዮጵያ ብንጀምር ከሞያሌ አካባቢ እንደ አርባ ምንጭ አካባቢ ኮንሶ፣ ይኸውን የምነግርሽ ስምጥ ሸለቆ አካል ነው። አሁን እዚህ አካባቢ ጣቢያ የለን። እንደገና ወደ አፋር ሄደን ወደ ምስራቅ ትግራይ እንደዚህ ወደ ዳሎል እንደዚህ አሁን እዚያም አካባቢ ጣቢያ የለን። ምክንያቱም የስራ መስኬጃውም ራሱ ራኒንግ ፖስቱ በጣም ብዙ ነው። እንደውም እኒህም እነዚህ አሁን የዘረዘርኩሽ መሳሪያዎች በአዲስ አበባ ዩኒቨርሲቲ ያው በምርምር እና በኮላቦሬሽን የምናገኛቸውን በእርዳታን በምንም እኛ እየተጻጻፍን በእርዳታ የምናገኛቸው ናቸው እንጂ እንደ ተቋምና እንደ ሀገር እንደውም ይሄ አሁን እኛ ለመንግስት ለማስገንዘብ እየሞከርን ያለ ነው። ምንድን ነው ይሄ ከፍተኛ ትኩረት ተሰጥቶት ወደፊት ይህን መረጃ የማጠናከር እና የመሰብሰብ የመመራመር ሰውም ላይ የስልጠና እና ኢንቨስት የማድረግ አቅም የሚገንባት በጠቅላላ ማለት ነው ትኩረት እንዲሰጠው ለማስገንዘብ እየሞከረ ነው። ስለዚህ አሁን ያለው በቂ አይደለም ነት ለመናገር። አሁን ሌሎች ሀገሮች ካየን በእርግጥ የእኛን የአደጋ ተጋላጭነት ከሌላ ሀገር ጋር በሁሉ ማለት አይወዳደርም። ከተለይ ጃፓን፣ ቻይና ቱርክ፣ ኢራን ምን ካየን በጣም ብዙ ጉዳት በቅርብ በተደጋጋሚ ማለት የሚታይባቸው ሀገሮች ናቸው። እና አንዴ ከመጣ በመቶ ቢሊየን በአስር ቢሊየን ዶላር የሚገመት ንብረት አወድሞባቸው በመቶ ሺዎች የሚቆጠሩ ህዝቦች ጨርሶባቸው ለምሳሌ ሀይቲ 2010 ዓ.ም 250,000 ሙስሊም ያላለቀው እንደውም ለሀገሪቷ ውድቀት እስካሁን ድረስ ከፍተኛ አስተዋጽኦ ያደረገው የአሜሪካ መንግስት በመሆኑ ተብሎ ይገመታል። እና በሌሎች ሀገር ልክ ባይሆን የእኛም ለጥፋት የሚሆን በቂ ችግር ስላለ ይህንን በደንብ የሚመጥን የምርምር ትኩረት ሰጥተው ማጥናት፣ መከታተል የኬቶቹ አካባቢዎች ለዚህ አደጋ ተጋላጭ እንደሆኑ አውቆ ለቆ መሄድ አይደለም። ሌጣ ፈንታችን የተፈጠረው ሁሉ ነገር ሞተር የወተሉም አይደለም እንግዲህ የተፈጠር ነው። እና ያንን ችግር እያወቅን እየተመራመሩ ችግሩን እየተቋቋሙ መሬት የሰጠችን ደግሞ በረከት እና ሲሳይ መጠቀም እንችላለብን። ይህ እንግዲህ የትም ሀገር የሚደረግ ስራ ነው ማለት ነው። በሁለት አይነት መንገድ ነው። አንዱ ቢሮ በተመዘገበ መረጃ መሰረት በማድረግ የህንፃ ግንባታ ደረጃን በማሻሻል ምርምር ላይ ትኩረት በማድረግ ህንፃዎች፣ ፎቆች፣ ድልድዮች፣ ግድቦች ሲሰሩ ደረጃቸውን የጠበቁ እንዲሆኑ በማድረግ አደጋው ቢመጣም ጥፋቱ እንዲቀንስ ማድረግ ይቻላል። እንደአሁን ደግሞ አይነት ችግር ቢመጣ አሁን በብዙ ሀገሮች እንደዚህ አይነት ተቋማት የተጠናከሩ አሉ። አንኛ አደጋ መከላከል ኮሚሽን እንደምንለው ማለት ነው። እና የዜጎች ደህንነት አገልግሎት ባለስልጣን ወይም ደግሞ የዜጎች አገልግሎት ሚኒስቴር በሚኒስቴር መስሪያ ቤትም የተዋቀረ በሚኒስትር ጣሊያን እንደዚያ ነው። እና ያ ተዘጋጅቶ የሚጠብቀው መስሪያ ቤት ነው። በምርምርም በሎጂስቲክም የተደራጀ የተቀናጀ ነው። ስለዚህ እንደዚህ እንዳሁኑ ለምሳሌ በሚከሰትበት ጊዜ እኛ የእውቀት ምንጭ ወይም ተቋማት ለዚያ ተቋም አለርት እናደርጋለን። ኢንተርቬንሽን ካስፈለገ መንግስት መከላከያ ራሱ ይገባል። ሰው ዜጎች ከዚያ ችግር ለማውጣት ከተፈለገ የአስቸኳይ ጊዜ እንትን ይታወጃል። ሄዶ ያን ይረዳል ማለት ነው። እንደዚህ አይነት ገንዘብ ይወጣል። ሰው እየተጎዳ ገንዘብ ማሰባሰብ ወይም ፕላን ማውጣት ሳይሆን በተጠንቀቅ ያለ ያ ተቋም ስለሚሆን በቃ ወዲያውኑ ሄዶ አክሽን ይወስዳል። ሰዎችን የተጎዳም ካለ ወደ ኤመርጀንሲ ሆስፒታል ይወስዳል። ሌላ ሀገር እንደዚህ የተቀናጀ ነው እና እኛ ሀገር እሱ ገና በተደራጀ ሁኔታ ገና አለለማበት ያስተፍሩም እና ብዙ ከለናል ማለት ነው።
ንዝረቱ የሚያጋጥማቸው አካባቢዎች ወይም ደግሞ መንቀጥቀጡ የሚሰማቸው አካባቢዎች የተለያዩ ነዋሪዎችን ለማነጋገር ሞክሬ ነበር እስከ አዲስ አበባ ድረስ ያሉትና የሚቆይበት መጠን ድግግሞሹ የተለያየ እንደሆነ ነው ያገኘሁት መረጃ የሚያሳየው። ለምሳሌ አዋሽ አካባቢ አሁን ማምሻውን ያነጋገርኳቸው አዋሽ አካባቢ አሁንም ድረስ ንዝረት እንዳለ ጠረጴዛው እንዲህ ሲነቃነቅ እንደሚሰማቸው እንደውም የአዲስ አበባውን እንደ ቅንጦት ሁሉ ቆጥረው የነገሩኛሉና እነዚህ ንዝረት አካባቢ ያሉ ሰዎች የባለሙያዎችን አስተያየቶች ሲሰሙ የባለሙያዎችን ምክር ወይም እናንተ ምርምር ያደረጋችሁ ጥናት ያደረጋችሁ ጉዳዩን የተከታተላችሁ ሰዎች የምትሰጧቸውን ማብራሪያዎች ሲያዳምጡ ያ የሚፈጥረውን ለምሳሌ ህንጻዎች መፍረስ ወይም ቤት ውስጥ ያለቃ መውደቅ እንደዚህ እንደዚህ ከዛ ውጪ የተለየ ከፍ ያለ ነገር አያጋጥምም የሚለው ማብራሪያ ሲሰሙ እንደ ማጽናኛ የቆጠሩት አሉና በትክክል ምንድነው ሊያጋጥመው የሚችለው የሚለውን ነገር ያልተረዱም አሉ። ይቅርታ ጥያቄና ረዘምኩት ምን ለማለት ነው ባድ አደጋ የሚጠብቁ አሉና ይሄ ማብራሪያ ሞያዩ ማብራሪያው እንደው ማጽናኛ ነው ወይ?
እንትሩ ጥያቄ ነው ያነሳሽው። እንግዲህ አሁን እኛ አልፎ አልፎ አሁን ይሄንን እንደ ማጽናኛም ሳይሆን እንግዲህ ሳይንሱ የሚለውን እና እኛ በሙያችን የሚያካበት ነው ለማካፈልና በሰው ላይ ሊደርስ የሚችለውን ጥፋት እንዲቀንስ ለማድረግ እያየ ሞከርን ያለ ነው እና ከሳይንሱ ውጭ አይደለም ለህዝባችን የሚደርስ ለማድረግ እየተሞከረ እንዳለው እና እስካሁን ያለውም እኛ በጣም ያለውም ነው እየሆን ያለው እኮ እና ግን ምንድን ነው ችግሩ? ያለን ግንዛቤ አናሳ ከመሆኑ የተነሳ ማለት እኔ በግሌ ብጠይቂ በዚህ እንደው ማለት ሰው በሌላ እንዳይተረጉም ግ እንጂ በመጠኑ ደስ ብሎኛል ይህ አይነት ክስተት መፈጠሩ። እንደው ለምን ብትይ እኛ ይህን ስራ ስንሰራ ላለፉት ዘመናት እንኳን እዚህ በተቀጠልኩበት ዘመን ወደ 25 ዓመት የዚህ አይነት ክስተት ሲፈጠር በማስ ሚዲያም በምንም እንዲህ ሀገራችን ለዚህ አይነት ችግር ተጋላጭ ነው ትኩረት መሰጠት አለበት፣ ግለሰቦችን ቤት ሲሰሩ ታሳቢ አድርጉ፣ ኢንቨስተሮች፣ መንግስት፣ ውሳኔ ሰጪ አካላትን እኛ ያልጮህንበት ዘመን የለም። ግን እስካሁን ምንም ሰሚ አላገኘንም። የአንድ ሳምንት የጥቂት ቀናት ግርግር የሆነና የነገር ይረሳና እንደገና ቅድም እንደጠየቅሽኝ አንቺ ማለት ነው ለምንድን ነው ኢትዮጵያ ውስጥ የመሬት መንቀጥቀጥ የሚፈጠረው የሚል ጥያቄ ሁሉ ጊዜ የምንጠየቀው ጥያቄ ነው። ይህ ጥያቄ ድሮ ተጠይቆ እኩል ግንዛቤ ወስደንበት ሰው ቢረዳው እንዴት መልካም ነው። ምንድን ነው ልል የፈለግኩት ብዙ ሰው ለካ ልክ እንደ ቫክሲን ውሰጁ እንደ ክትባት ነው የምወስደው አሁን ይህንን ክስተት ማለት ነው። ለምን ብዙ ሰው አሁን ለካ አዲስ አበባ እና ሌሎች የስምጥ ሸለቆ ከተሞች የሚገኙ አካባቢ ለመሬት መንቀጥቀጥ ተጋላጭ ናቸው ማለት ነው። ስለዚህ ቤቴን ስሰራ የሚመጥነውን የመሀንዲስ ምክር ኪሴን የሚመጥነውን አውጥቼ ከዚህ ተጋላጭ ያልሆነ ቤት መስራት አለብኝ፣ ሊቋቋም ይችል ቤት መስራት አለብኝ የሚል ጥንቃቄ ሀሳብ ግንዛቤ እንዲወስድ ያደርጋል ማለት ነው። አሁን እኛ ተቸገር ነው ምንድን ነው ይሄ የመጀመሪያ ኤክስፔሪንስ ሆነ ሰው ግንዛቤው ብዙ አናሳ ስለሆነ ሰው የሚወስደው አክሽን ከዚያ አደጋ ሊያደርሰው ከሚችለው የበለጠ በመደናገጥና ፓኒክ በማድረግ አሁን ለምሳሌ ስታንጌት በመረጋገጥ በዚህ ወይም ደግሞ ከመስኮት ዘሎ ለመውጣት መሞከር እነዚህ ሌላ አደገኛ አደጋዎች ናቸው። እና ስለዚህ ችግር የሚሆነው ምንድን ነው አሁን በዚህ በእንግሊዝኛ አባባል አለ እርዝኩዌክ ዳዝንት ኪል ፒፕል በት ቢልዲንግስ ዱ ይባላል። አንድ ሜዳ ላይ ወይም ትንሽ ሳር ጎጆ ቤት ያለ ሰው ዳስ ውስጥ ያለ ሰው የፈለጠና ማግኒቲዩድ 7 ለምሳሌ 7 ማግኒቲዩድ ሬክተር ስኬል የአካባቢ ሊቆጠር ያ መሬት ተከፍታቱ ተሚያን ሰውዬ ማለት ነው ግንዛቤው ካለው ማለት ነው። ግን ንዝረቱ ድረብሽ ይችላል በርግ እና የመጀመሪያ ጊዜ ስለሆነ እኛንም ትንሽ እንደ ሬዲኩል የመደረግ አለ አይደለም የእነሱን ጭንቀት ወይም ደግሞ ያለፉበት ያለውን የስነ ልቦና ጫና ያለመገንዘብ ያለመረዳት እስኪመስል ድረስ በተለይም ደግሞ አለመታደል ደግሞ ጥሩ በዚያ ጊዜ ብዙ የሚሰሩ ሰዎች እንዳሉ ሁሉ በዚህ በማህበራዊ ሚዲያ እንደው አወዛጋቢ ያልሆነ ጉዳይ ሁሉ አወዛጋቢ እንዲሆን በማድረግ በተለይ አሁን ሁሉ መዋቅር ልጠንጣኝ በሆነበት ዘመን ህብረተሰቡን የማወናበድ ሽብር የመፍጠር ነገር ሲታይ በጣም አስቸጋሪ ጊዜ ውስጥ ያለን አሁን ህዝብ ውስጥ ናችን ጥሩ ግንዛቤ አገኘ ለማለት ያስደፍል። እና ያለው ምንድን ነው እስካሁን አሁን አዲስ አበባ ውስጥ እኛ ጋር ነው መሰረት በጠበቅ ነው መሰረት ከአራት እስከ 5.8 ሚሊዮን የዩኤስጂስን ካለን በ5.7 እኛ ጋር 5.6 ጋር ከባቢ እንግዲህ የሁሉ የምረት መንቀጥቀጥ ሲፈጠር አዲስ አበባ ውስጥ በጣም ብዙ ንዝረት ተሰማ። ብዙ ሰው ስሜት አድሮበታል፣ አይቶታል፣ ቀምሶታል። እኛም ራሳችን ቢሮ ውስጥ ተሰብስበን ሁሉ ስምንተኛ ፎቅ ላይ ያለንበት ቢሮችን እየተወዛወዘ ውሃና ብርጭቆ ሁሉ እየተገጫጨ ነበር እና አሁን በጉዳት ደረጃ እንኳን አይደለም አዲስ አበባ እዚያ ሰው አልሞተም እስካሁን። እንግዲህ ዋናዋ የንዝረቱ ሆትስፖት የተባለች ቦታ እንግዲህ ሳጉሬ ምናምን አካባቢ ነው። ከተና እንደዚህ የሚባል አካባቢ እስካሁን እንኳን የአንድ ሰው ህይወት አላለ። እና ግን ምንድነው ፍርሃቱ መደናገጡ በቅርብ ጊዜ እዚህ አይነት ክስተት ያለፍንበት ነገር ስላልሆነ ልም ስላላከበትም፣ በተለይ ደግሞ የግንዛቤ ማስጨበጫ ስራ በተለይ በማስ ሚዲያ አለመታደግ ሆኑ የኛ አካባቢ ወይም ደግሞ የኛ ህብረተሰብ ኮሚኒቲ ሳይንስ ምንም በቃ ያልተጀመረበት ሰው ስለ አካባቢ ጥበቃ፣ ስለ ተፈጥሮ አደጋ እንደዚህ እንደዚህ መሰል ነገሮችን ለማንበብ ሆነ ለማወቅ ምንም ብድሩም ቢኖርም ትኩረት ያልሰጠነው ነገር በመሆኑ የአዲስ ተአምር አዲስ ክስተት ሆኖ እንግዲህ ህብረተሰባችን እያስቸገረና እያስጨነቀ ይገኛል። ግን እስካሁን ያልነው እኛ ልናስባል የሞከርነው መልዕክት ግን እንዳልነው ነው እየሆነ ያለው።
ከ5.6 እስከ 5.8 በሬክተር ስኬል ነው የተለካው መጠን አሁን ያለው እና ከዚህ እስከምን ድረስ ቢጨምር ነው ሌሎች አደጋዎች ሊያመጣ የሚችለው? አሁን ያንን የመጨመርስ ሁኔታ ሊኖር ይችላል ወይ?
በነገራችን ላይ አዲስ አበባ አይደለም ብዙ ክፍለ ሀገር ሁሉ ሩቅ ቦታ የሚባል ሁሉ ተሰምቷል። ብዙ በዛች ክትፈት የአማራ ክልል ሁሉ ተሰምቷል። ሸበቆን ተክትል ብዙ ቦታዎች ተሰምቷል። እና እንግዲህ ይሄ አንዱ ሴናሪዮ ምናልባት ይሄ ከፍተኛ የሚባለው ብዙ ጊዜ ምናለ ፖስትሾክ ሜንሾክ አፍተርሾክ ሴኩዌንስ አለ እና ሜንሾክ ከተፈጠረ በኋላ አስተሾኮቹ እየቀንሱ ይሄዳሉ። በብዛት ያላቸው መሬት መንቀጥቀጦች ሲፈጠሩ ይሆናል አነስ ያሉ መግኒቲዩድ ያላቸው የሚል ሴናሪዮ አንዱ ሊሆን ይችላል። ምናልባትም ይሄ ባለፈው ትልቁ ግን የመጨረሻው ትልቁ ሊሆን የሚችልበት እድል ይኖራል። አለበለዚያ ደግሞ ሌላ ትልቅ እንጠብቅ ይሆናል። ምናልባትም 6 ሊደርስ ይችል ይሆናል። ግን እስካሁን ባየ ነው እንግዲህ ንዝረቱ የበለጠ ሊጨምር ይችላል። ግን አዲስ አበባ ስቲል ጥፋት የሚያደርስ እድሉ አንዳይክሊም ማለት ጥፋት አይደርስም ብለን ተስፋ እናደርጋለን። ለምንድን ነው ይህንን የምንለው? በርቀቱ እንግዲህ 130 ኪሎ ሜትር ነው። እንደዚህ ስፖርት ከአዲስ አበባ ሩቅ ስለሆነ ማለት ነው ይህ መጠን ያለው ብለት መንቀጥቀጥ ጥፋት አይደርስም ማለት አይደለም። 4 ማግኒቲዩድ 3.5 እንደዚህ አዲስ አበባ በቅርብ ርቀት ወይም ከተማ ውስጥ ቢፈጠር ብዙ ፎቆች ሊጠረሙስ ይችላሉ። የት ነው የተፈጠረ ነው ሪስክ ብዙ ጊዜ ወይም ጥፋት ውድመት ከፍ ሊል የሚችለው የተፈጠረትበት ቦታ የት ነው ነው።
እንዳልኩት ቅድም የተለያዩ ነዋሪዎችን ለማነጋገር ሞክሬ ነበር እና አዋሽ አካባቢ ያገኘኋቸው ነዋሪዎች አንደኛው እንደ ቅሬታ ያነሱት በተለይ ተመራማሪዎች፣ የኢትዮጵያ መንግስት ሰዎችም ለምሳሌ ከእርዳታ ጋር በተያያዘም ግን በአብዛኛው ተመራማሪዎች ትኩረታቸው አዲስ አበባ ላይ ነው እና ሲናገሩም አዲስ አበባ ላይ ጉዳት አያደርስም ምክንያቱም የተፈጠረበት ቦታ በኪሎ ሜትር ሩቅ ስለሆነ የሚል ነገር ያነሳሉ። ግን እዛ በቦታ ያለነው ሰዎች ጉዳት ያደርስብናል አያደርስብንም ወይም ለአደጋ ተጋላጭ ናቸው ተጋላጭ አይደሉም ተብሎ ትኩረት ሲደረግ አንሰማም በሬዲዮም በቴሌቪዥንም የሚል ነገር አንስተዋል። እና እርስዎም አሁን ትኩረት ያደረጉት አዲስ አበባ ላይ ስለሆነ የአደጋ ተጋላጭ ሊሆኑ ይችላሉ ተብለው በኪሎ ሜትር በቦታ እንደዚህ የተለዩ ቦታዎች አሉ? ምክንያቱም ቦታዎቹ ከአዲስ አበባ ራቅ ስለሚሉ።
አይ እዚህ ጋር ማስተካከያ እናድርግ። በነገራችን ላይ እኛ የአዲስ አበባ ዩኒቨርሲቲ በዚህ ሙያ የተሰማራ ሰዎች እና በስፋት ደጋግመን የሚገልጽ ሰዎች እኛ ከምርምር እንግዲህ የዚህ የጂኦፊዚካል ኦብዘርቫቶሪ የምንሰራበት በነገሮች ላይ የሀገሪቱ የመጀመሪያው በእድሜ የጠገቡ የምርምር ተቋም ነው እና ወደ 67 ወይም 66 አመቱ ነው እንግዲህ ከተመሰረተ ማለት ነው። እና እኛ ለመጣን ሚዲያ ሁሉ ለጠየቀው ሁሉ ለግንዛቤ መፍጠር ወይም ደግሞ ህዝባችንን ለማንቃት መረጃ የጠየቀው ሁሉ በሙሉ በጣም ተለቅጠን አቅማችን ከሚችለው በላይ ሁሉ ሩቅ መንገድ ሂደን ነው ሁሉ የምናስተናግድ እየሞከርን ያለን እና እነሱም እናገር ይሄ አዲስ አበባ ነው ትኩረታችን እኛ እንደ ሪሰርቸር እንደሞ እንደባለሙያ በፍጹም እንደዛ አስበን ማናውቅ እንዴ ሞከር ነው እንደው በደምሳላዋሽ አሻርባሽ ሰባክሎ መታራ በቅርበት ነው ያለው ለዚያም በሚመጥን መልኩ ነው መረጃውን ለማድረስ እየሞከር ነው እንደው በስልክም ይደውሉ ሰዎች አሉ አንዳንዶቹ እንደውም እንዴት ነው የነገር ብለው ስንጠይቅ አይ ያው እየሰማነው ነው ግን ደግሞ በሚበራበት ልክም እንዳልሆንም ብሎ የሚናገሩ ሰዎች እኮ አንዱ መሬት ላይ እና በብዛት ደጋግመን ለመስመር የፈለግነው የመረጃ ማጥራት ይኖራል መረጃ ማጥራት ማለት አንድ አሁን ባለሙያ ነኝ ብሎ ብዙ መግለጫ የሚሰጠው በማህበራዊ ሚዲያ የሚለቀው ምን አሁን በቃ ምን ድብልቅልቅ ይወጣል በቃ የመጨረሻ አስቸጋሪ ጊዜ ነው መስለ የምናገር እና ማስመር የሚፈልገው በምንም አይነት ይሄ አዲስ አበባ እና ሌላው ብለን አንድም ለደቂቃ የሚያሰብንበት ጊዜ የለም። እንደውም እኛ ለማስገንዘብ እየሞከርን ያለ ነው በተለይ በአደጋ መከላከል እና የዲዛስተር ሪስክ ማኔጅመንት ላይ የሚሰራ ተቋም ከወረዳ እና ቀበሌ ጀምሮ እስከ ፌዴራል ድረስ ያላችሁ አይናችሁን ከፍታችሁ ተከታተሉ። በሰው ላይ ጥቃት እንዳይደርስ፣ ውድመት እንዳይደርስ፣ የሰው ህይወት እንዳይቀጠፍ እኛ መረጃውን የምንሰጠው እና ይህንን ተጠቅማችሁ ተከታትላችሁ የዲዛስተር ሪስክ ማኔጅመንት ተከትላችሁ አክሽን ውሰዱ እያልን ነው እንደውም የምንናገረው። እና በዲዛስተር ሪስክ ማኔጅመንት በኩል በአደጋ መከላከል በኩል እና በመንግስት በምንወስደው እርምጃ እኛ ምን ተጠያቂዎች ምንሆን አንችልም። እኛ የሙያችን ነው እየተወጣን ያለ ነው። እንደ አንዳንድ ጊዜ ደምሮ ሁሉንም የመውቀጥ ነገር ብዙ እኛ ምንም አንችልም እንዳለበት ግን
ነው። እነዚህን ጥያቄዎች ማነሳቸው አንዳንዴ ለሚነሱ ጥያቄዎች ማብራሪያ መስጠቱ ሰዎች የተሻለ ሁሉም ሰው እኩል ግንዛቤ ይኖረዋል ተብሎ ስለማይታሰብ ለሚያዳምጥ ሰው የተሻለ ግንዛቤ መስጠት ይቻላል መፍጠር ይቻላል ከሚል ነው ጥያቄዎቹን ያነሳኋቸው።
እና ለምን አነሳሽው ሲሆን ጥሩ ነው እኮ ለምንሰማለን እኮ እንደውም አንዳንድ ማህበራዊ ሚዲያ ያሉ ሰዎች በስም እየጠሩ ማለት ነው እንዴት አዲስ አበባ ተቀምጠው ችግር የለም ይላሉ ቦታው ጋር ሄደው ተመርሰው መፍትሄ መስጠት ሲኖርባቸው የሚሆን ሰው ሰምተናል። ያን ሁሉ አስተናግደናል። አሁን እኔ ሶሲሞሎጂስት ነኝ እና ፊልድ ብዬ ልንቀሳቀስ ብል አንደኛ ነገር ሙያ አይደለም እዛ በመስክ ላይ ያለው ለዚያ የሚመጡን ባለሙያዎች አሉ፣ ጂኦሎጂስቶች አሉ፣ የርቦት ሴንሲንግ ባለሙያዎች አሉ። የመሬት ላይ የተሰነጠቀውን ነገር ለምሳሌ ምንድን ነው የሚናገረው ብሎ ያንን በፎረንሲክ አናላይዝ አድርገው የሚሰሩ ሰዎች አሉ። ሁሉም የየራሱ ሙያ አሉ እና ከዚህ ተነስቼ መታራ በደረስኩበት ሰዓት እዚህ ሴስሞግራሙ እየመዘገበ ነው እና በጣም ትልቅ ነውት ቢመጣ ያንን ምንድን ነው የተፈጠረው ብዬ ያንን አናሊሲስ ሰርቼ ነው ቶሎ ለሚጀሮ ለማድረስ የምጥረው እና ሁሉም ስራ አለው፣ ሁሉም የስራ መደብ አለው። እና እንደገና ደግሞ እኛ የሳይንስ ሰዎች የሙያ ሰዎች በእርዳታ ማስተባበሪያ በኩል ኮሚሽን በኩል ያለው እንዲህ አድርጉ አታርጉ ልንል አንችልም። የራሱ የስራ ድርሻ አላቸው። መረጃ ይዘው እየተሞከረ ነው በነገሮች ላይ ያው ባላቸው አቅም እየተንቀሳቀሱ ነው። የትም ሀገር ምንድነው የኮሚኒኬሽን ፕሮቶኮል አለው እንደዚህ አይነት ነገር ስትናገር፣ ምክንያቱም ባላንስ የጠበቀ የተመጣጠነ መሆን አለበት። ከችግሩ በላይ አግዝፈን ሰውን ፓኒክ ውስጥ ብንከት አደጋው ሊያደርስ ከሚችለው በላይ ሊያደጋ መረስ ከሆነ ምኑ መረዳው ትረተሰቡ። እንደገና ደግሞ የመቀነስም አይደለም ያለውን አደጋ አኮስሰን አይደለም የሚተነገር ከነ ስጋቱ ነው የሚናገረው። እንዲህ ሊሆን ጥሩ ነው እንዲህ ይደረግ። የአካባቢ ያሉ ሰዎች በትክክል እርዳታ ሊፈልጉ ይችላሉ። ስለዚህ መሬት ያለው አሁን እንደውም መሰረት ያለበት አሁን በጥፋት ደረጃ እንደውም ዛሬ ውይይት እያደረግን ነበረ። በእያንዳንዱ ከተማ የስጋት ባለበት ከተማ ከአደጋ መከላከል ጋር በመተባበር ጊዜያዊ ግብረ ኃይል ማቋቋም፣ የት ማን ቤት ፈረሰ፣ ምን ጥፋት ደረሰ፣ ሰውስ ተጎዳ ወይ፣ ማን ይረዳ፣ ምን ያህል ገንዘብ ያስፈልጋል፣ ምን የሚል የአስቸኳይ ጊዜ ግብረ ኃይል በየከተሞች ቢቋቋም፣ በየመንደሮች እንደዚህ ቢቋቋም፣ የሃይማኖት አባቶች እና ሲኒየር ሲቲዝንስ ሽማግሌዎችን ጨምሮ በሽማግሌዎች የአደጋ መከላከል ሰራተኞችን ጨምሮ ቢዋቀር አንደኛ መረጃን ከመንግስት ላይ መጥራት ይቻላል። የተጎዱ ሰዎችም ካሉ በኢኮኖሚም ሆነ በአካል የተጎዱ ካሉ በትክክለኛ ሰዓት ሊደረስላቸው ይቻላል። እንደዚህ አይነት ነገሮች አሉ። አሁን እኛ እዚያ በአካል ደን በፊልድ በረን ብለን ምንም ሰው ልን እኛ እንደ ማን ተረጆች ሊሆን እንችላለን እንጂ ምንም የምንጠቀሙ ነገር አይነት ማለት ነው።
ስለዚህ ይሄ የመሬት መንቀጥቀጡ ከተከሰተ ሊሆን የሚችለው ህንጻዎች ወይም ምድር ላይ የተሰሩ ነገሮች ስለሚፈራርሱ ከዛ ከፍርስራሽ ራስን መጠበቅ ነው መልክቱ።
ያን ህብረት በሚሰማበት ጊዜ ያሰው ከዛ ከፍርስራሽ የት ነው ያለው ነው እና የት ነው ያለው ቤትስ ከሆንሽ ፋታ የሚሰጥሽ ከሆነ ብዙ ጊዜ የሚመከረው አንዳንድ ሰው ያመልሽ ሊግር ዘበች ስራ እንደኛ ያለው ተሰብ የሚያሾፍም አለ። አሁን ጠረጴዛ ስር ብኝ እንዴት ነው የሚመስለው? ይኸው በዓለም አቀፍ ደረጃ የሚወጡ መመሪያዎች አሉ። ከመመሪያዎቹ በጥቂቱ ብነግርሽ አንደኛው አሁን ለምሳሌ 10 ወለል ያለው ፎቅ ላይ 8ኛ ፎቅ ላይ ብትሆኝ የዚህ መወዛወዝ ነገር ቢሰማሽ ቶሎ ብለሽ ሄደሽ የምትቆሚው ማዕዘኑ ላይ ጠርዝ ላይ። ለምንድነው ጠርዝ ላይ ኮለኖች እነዚህ በብረት እና በኮንክሪት የተሰሩ ቢሞች የተጠናከረ ስትራክቸር ማለት ነው። ኮለኖች እና ቢሞች የሚገናኙበት ቦታ ቢሆን ያ ወለሉ የሚደረምሰው መሀሉ ላይ ነው። መሀሉ ላይ ያለው ብረት የፈሰሰ ሆነ ማለት ነው። ስለዚህ ትንሽ ድንኳን ምስል ጎጆ ምስል ግቢያ መጠለያ ፋታ ሊሰጥ ይችላል። ለዚያ ከደረሰ ማለት ነው። ለመደርመስ ደረጃ የሚበቃ ከሆነ በጣም አይደኛ ሆኖ ማለት ነው። ሊዲያም ላይ ደርስ ይችላል። እሱ አንዱ ነው። ሌላው ደግሞ ከጠረጴዛ ስር ወይም ደግሞ ጭንቅላትንና አካልን ሊያስጠልን የሚችል ጊዜያዊ መጠለያ ከተገኙ እዚያች ውስጥ ራሱ እንደብቆ ማዳን ከዚያ ፋታ ሰጥቶች ትንሽ ረገብ ካለ ከዚያ ህንጻ መውረድ ነው እንጂ ያንን እየተወዛወዘ እየሰማሽ በደረጃ መውረድ አይመከርም። አደጋ ነው የሚሆነው። እንደዚህ አይነት ነገሮች
ምድር ቤት ምድር ላይ ያሉ ነዋሪዎችስ?
ምድር ላይ ያሉ ነዋሪዎች ለምሳሌ ቪላ ቤት እንግዲህ ምንም የሚለው ፍላት ቤት፣ ጎጆ ቤት ወይም ምናምን ቆርቆሮ ቤት ከሆነ ምንም አንደኛ ቢደረምስም የሚያመጣው ጉዳት ያን ያህል ነው የሚሆነው እና እሱ ምንም በረከብተ ቤቶች እንኳ ትችያለሽ። እንደዚህ አይነት ቤት ከሆነ ምንም ደረጃ ማቶርጂ ቤት ከሆነ በር መከፍተሽ ብቶች የሚችል ይቻላል ማለት ነው።
ስለዚህ መሬቱ የመወዛወዝ ነገር ነው እንጂ የመሰንጠቅ ወይም ተደርምሶ ወደ ውስጥ የመግባት ነገር አይደለም።
እንደ ልክ ነሽ። አዎ የመስረ ወደ ውስጥ የመስነጥ ነገር አይደለም የሚታየው። እሱ ያኛው በምንም አይነት ሊሆን አይችልም። የባህር ካልሆነ በስተቀር መሬት ተከፍታ ልትትሻ ትችልም። በየትኛው መንዘኛ የትኛውም የመሬት መንገድ ከሚፈጠር ማለት ነው። መለስተኛ ጉዳት እንደሆነ አንጥሮ እንደ ኳስ ልትወድቅ ትችላለሽ። መለስተኛ ጉዳት ሊደርስብሽ ይችላል። በጣም ኃይለኛ ንብረት ከተፈጠረ ማለት ነው። ሜዳ ላይ በሆነ አንድ ሰው ነው
መለኪያው በሬክተር ስኬል ነው የሚለካው። ዓለም አቀፍ ተቋማት ለምሳሌ እንደ አሜሪካ እና አውሮፓ ያሉ ዓለም አቀፍ ተቋማት የሚመዘግቡትና እናንተ የምትመዘግቧቸው ውጤቶች ተመሳሳይ ናቸው ወይ? የነሱ መለኪያና የእናንተ መለኪያ አቅሙ ልዩነት አለው ወይ? እስቲ የሚለኩበትን መጠን ምክንያቱም የነሱ ለተተው ሲያወጧቸው የሚያስቀምጧቸው ከተማዎች አሉና እንደዚህ አይነት ልዩነቶችና አንድነቶች አሉ ወይ? እስቲ እሱን ቢያስረዱን።
አዎ ሊኖር ይችላል። ምንድነው በመጀመሪያ ደረጃ መጠን በተለይ ሬክተር ስኬል ያው የዓለም መግባቢያ ቋንቋውን እንጂ ብዙ የመጠን መለኪያዎች አሉ። ከዚያ በኋላ በጣም ብዙ ሰርፌስ ወይ ማግኒቲዩድ፣ ቦዲ ወይ ማግኒቲዩድ፣ ሞመንት ማግኒቲዩድ ምናምን የሚባሉ ብዙ ናቸው። ግን ለአብዛኛው ህብረተሰብ የሙያው ሰው ላልሆነ ሰው በሬክተር ስኬል ነው የሚባለው። ቻርልስ ሬክተር የተባለ አሜሪካዊ ሴስሞሎጂስት ነው ካሊፎርኒያ ያወጣው ስኬል ነው ይሄ እንግዲህ። እና በተለምዶ በሱ ይገለጻል። እና ምንድን ነው ማንም ሰው ማን የአንድን የመሬት መንቀጥቀጥ ልኬት መጠን ኢንቴንሲቲ አንድ መሆን መቻል አለበት። ፎርሱ አካባቢ ከምንጩ አካባቢ ለምን የተለያየ ስቴሽን የተለያየ ቦታ ቢመዘገብ የርቀት ማስተካከያ አድርገሽ በርቀቱ ምክንያት ኢንቴንሲቲ ወይም መጠኑ ሊቀንስ ስለሚችል እያሉ ጣቢያ ላይ ሲመዘገብ እዚያን ማስተካከያ አድርገሽ በአመዛኙ አንድ አይነት መምጣት መቻል አለበት። እና እንደዚያ ነው። አሁን ለምሳሌ ዩኤስጂኤስ ቢሰራ ጆፎክ ሴንትር የጀርመን ቢሰራ የኢሮፒያን ሜዲትራኒያን ሴስሞሎጂካል ሴንተር የሚባል እነሱ እንኳን ዳታ ኮምፓይል እያደረጉ ነው። ጆስኮፕ የፈረንሳው ቢሰራ እንደዚህ ሁሉም አንድ አይነት መጠን እንዲኖረው ይጠበቃል ማለት ነው። ልዩነቱ ምንድን ነው ግን? ለምሳሌ ዩኤስጂኤስን ብትወስጂ ስንት ሚሊዮን ዶላር መድቦ በአመትና በወር ብሽ በአለም ላይ ሰራይቶ ያና ስታት አለው። በመቶ የሚቆጠሩ ጣቢያዎች እየተጠቀሙ ነው። የት እንደተፈጠረ ኦሪጂን ታይም ምን ሰዓት እንደተፈጠረ መጠን ምን ያህል እንደሆነ የሚዘግቡት ማለት ነው። እንደዚያም ሆኖ ግን ዩኤስጂኤስ አሁን የሎኬሽን ይለው ያለው እኛ አካባቢ ቢያንስ ባለባስ 50 ኪሎ ሜትር ድረስ ስህተት ይሆናል። ብዙ ጊዜ ማግኒቱድ ትንሽ አደጋ ነው የሚሆና፣ ግን የእኛ በቁጥር ትንሽ ብንሆንም የእኛ በዚያ በቅርብ ርቀት ያሉ ጣቢያዎች ስላሉ ከአሁን የተፈጠረ ካለበት ቦታ እነሱ የሚያገኙት እኛ ብቻ ያለን ጣቢያዎች ያሉት ሰሚት ማለት ነው። ይህኛውን እሱ ሪላቲቭ አድቫንቴጅ ወይም አንጻራዊ ጠቀሜታ አለው ማለት ነው ለኛ። እና በትክክል ከተሰራ ትንሽ ሙያዊ እንትን ይጠይቃል፣ ጊዜ ይፈልጋል። እና ይሄ ዝም ብሎ በሚመጣ ነገር አይደለም፣ ሁሉ ሰው የሚያደርገው ነገር ያለ እና የኛ አንደኛ ስታፍ አንገር ስታፍ ነው። ሁለተኛ በአንድ በኩል ኮሚኒኬሽን ኦፊሰር ነው። ሜዲያ ያራግብሻል፣ ስልክ ምንድን ነው ከተለያየ አቅጣጫ ይመጣል፣ ቴሌቪዥን፣ ኤፍኤም፣ ሬዲዮ። እኛ ደግሞ እዚህ ትግል ዳታው ምንድን ነው የሚያሳየው፣ የት ነው የተፈጠረ፣ ቦታውን ለማወቅ መጠኑ ምን ያህል ነው። ልዩነታችን ይሄ ነው ማለት ነው። እንግዲህ እሱ ወደ ባቸው ሜትድ የሆነ ግን
ምን ያህል ነው ግን እንደው በቁጥር ከመቼ ጀምሮ ከምን ወር ጀምሮ ነው እንደው የአሁኑን የቅርቡን ብናይ ከመቼ ጀምሮ ለምን ያህል ጊዜ ተከሰተ ይታወቅ ይሆን? ወይም ዳታዎቹን ደምራችሁ ይሆን?
ምንም ሰዓት አልሰጠንም። አሁን እያነበብን ነው። በየቀኑ መቁረጥ አለ። ማሽን ለርኒንግ እኛ አልጀመርንም። አውቶማቲክ አርቲፊሻል ኢንተሊጀንስ ማለት ነው። አንድ ጊዜ ትሬን ታደርጉና ማሽን እያንዳንዱ ሴግመንት ምን ያክል ኢቨንቶች እንደተፈጠሩ ራሱ እያነበበ አውቶሜትድ የሆነ አልጀመርንም። ስማኗን እስካሁን የምንሰራው እና በደንብ ቀምረንም አንድ ከሌላ ቦታ የሚመጡ ጣቢያዎች ስላሉ አንድ ላይ ለአኩሬ ሲሆን መጨመር አለበት። ግን መስከረም ላይ ነው የጀመረው ብይሻለሁ። የቀደሙ ከዛ ወደ ጥቅምት ውስጥ ነው እንደዚህ ያቆሙ። የሰሞኑ ግን ከታህሳስ 10 ይመስለኛል በኛ አቆጣጠር ወይም ደግሞ በጎርጎሮሳውያኑ ዲሰምበር 19 ከሚድናይት በኋላ ነው የጀመረው።
ምን ያህል ሆነ?
ምን በቁጥር
በቁጥር
በቁጥርማ በጣም ታውዘንድስ ነው እንጂ በሺዎች የሚቆጠር ነው የሚፈጠር። ለምን እንጨት ስትሰብሪ እንዲህ ስትወጥሪ እንጨት ስትሰብሪ ግን ስትወጥሪ የተጋነስ መስሎች ለመስበር እየሞከርሽ ነው አሁን ይበል እና ከዚያ ጣጣጣጣጣ ማለት ይጀምራል። እነዚያ ፎርሾኮች ናቸው። ከዚያ ቋ የሚል ድምፅ ይኖራል። እሱ የሾክ መሆኑ ነው። ከዚያ ጭጭጭጭ እያሉ ሌሎች እነዚህ አፍተርሾክ መሆናቸው ነው። እነዚህ እያንዳንዳቸው መነበብ አለባቸው። ስለዚህ ወደ ታች እያጎላሽ ዙሚን እያረግሽ ብሄድሽ ቁጥር በጣም ትንምቅ አንቀጥቀጦች ታገኛለች። በጣም ብዙ የሆኑ ማለት ነው በቁጥር
ትልልቆቹን ተብሎ መቆጠር ይችላል። ለምሳሌ አንድ ነገር አንድ ስላነበብኩ ነው ከዲሴምበር 19 ጀምሮ 3 የሚል አንድ ነገር አንብቤ ነበረ።
ከዲሴምበር 19 በኋላ ከተፈጠረው በሙሉ ዛሬ ጃንዋሪ 5 ነው። ከጃንዋሪ 1 በኋላ የተፈጠሩት ከአምስት በላይ የሆኑ በጣም ብዙ ናቸው። በጣም ብዙ የአምስቱ ቀናት ዶሚኔት ያደርጋሉ። እስካሁን ከ19 ጀምሮ የተፈጠረውን በሙሉ ዘላት ፋይፍ ዴይስ ባሪን ጀምሮ
የተፈጠሩት
ናቸው። በጣም ብዙ የሆኑት በቁጥር ማለት ነው፣ ከአምስት በላይ የሆኑት።
በጣም አመሰግናለሁ ፕሮፌሰር አታላይ አየለ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ መምህርና ተመራማሪ በኢትዮጵያ ደግሞ እየተከሰተ ባለው ርዕደ መሬትና መንቀጥቀጡ የፈጠረውን ሂደት ንዝረት ጉዳዮቹን በተመለከተ ጥናትና ምርምር ባደረጉበት ጉዳይ ሰፋ ያለ ሙያዊ ማብራሪያ ስለሰጡን በአሜሪካ ድምፅ አድማጮች ስም እጅግ አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ።
ጽዮን ግርማንና እንግዳዋን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። አስተናጋጃችሁ እንግዶሌ ነኝ። ግጭቶችና የግብዓቶች እጥረት ወባን ለመከላከል ፈተናዎች ሆነዋል ተባለ ይላል ቀጣዩ ዘገባ። በኢትዮጵያ የሚታዩት ግጭቶች እና የግብዓቶች እጥረት የወባ በሽታን ለመከላከል ፈተና መደቀናቸውን የክልሎች የጤና ቢሮዎች አስታውቀዋል። የአማራ፣ የኦሮሚያና የትግራይ ክልሎች የጤና ቢሮዎች ለአሜሪካ ድምፅ እንደገለጹት በክልሎቹ የሚታየው የወባ ስርጭት አሳሳቢ ሆኗል። የበሽታውን ስርጭት ለመከላከል የሚያስችሉ እንደ አጎበርና ኬሚካል ያሉ ግብዓቶች እጥረትም እንዳለ የጠቆሙት ቢሮዎቹ በአማራና በኦሮሚያ ክልሎች ያሉት ግጭቶች ደግሞ የወባ መከላከያ ግብዓቶችን ለማሰራጨት እንቅፋት ሆነዋል ብለዋል። የዓለም ጤና ድርጅት በበኩሉ ካለፈው ጥር ወር ጀምሮ በኢትዮጵያ 8.4 ሚሊዮን ሰዎች በወባ መያዛቸውን አስታውቋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
በአማራ ክልል ሰሜን ወሎ ዞን የቡግና ወረዳ ነዋሪ የሆኑት አባ ገብረ እግዚአብሔር ዝናቤ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ወረዳው ከሰሜን ኢትዮጵያው ጦርነት ጀምሮ እስካሁን ድረስ ትጥቃዊ ግጭት የሚካሄድበት መሆኑን ገልጸው በጦርነቱ ምክንያት የወባ በሽታ መከላከያ መድኃኒቶችን ስለማናገኝ ተቸግረናል ይላሉ።
በጦርነቱ ምክንያት መድኃኒቶች ብዙ ጊዜ አይቀርቡምና በዘንድሮ ዓመት በጣም ብዙ ህዝብ ነው ወደ በወባ የታመመው። ይሄ ነው የቁጥሩን ማስቀመጥ ለኔ ይከብደኛል፣ ግን መጠነ ሰፊ የሆነ ህዝብ ነው በወባ የታመመው።
በአማራ ክልል የህብረተሰብ ጤና ኢንስቲትዩት የወባ መከላከልና መቆጣጠር አስተባባሪ አቶ ዳምጤ ላንከር በበኩላቸው ወባ የጤና ስጋት ሆኖ መቀጠሉን አብራርተዋል። እሳቸው ለአሜሪካ ድምጽ በሰጡት ቃለ መጠይቅ ምንም እንኳን በአሁኑ ጊዜ የዝናብ ወቅት ከማብቃቱ ጋር ተያይዞ የስርጭት መጠኑ ቢቀንስም ችግሩ ግን ቀጥሏል ይላሉ።
ባለፈው ህዳር አጋማሽ አካባቢ 82,000 የሚሆኑ ህሙማን በአንድ ሳምንት ተይዘው ነበረ። ከዚያ ወደ 75 ዝቅ አለ። ከዚያ ደግሞ ወደ 64,000 ዝቅ አለ። አሁን 52,000 ላይ ነን። በዚህ በዓለም ጤና ድርጅት ሳምንታት አቆጣጠር መሰረት 51ኛው ሳምንት ላይ ነን። አሁን 52,000 ህሙማን ሪፖርት ተደርጓል በአንድ ሳምንት። በአጠቃላይ 1,338,107 ህሙማን ከሐምሌ እስካሁን ባለው ሪፖርት ተደርጓል ማለት ነው።
የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበውም እንደዚሁ በተለይም ከቅርብ ዓመታት ወዲህ በኦሮሚያ ክልል የወባ ስርጭት እየጨመረ መሆኑን አመልክተዋል።
በአጠቃላይ ባለፉት 3-4 ዓመታት የወባ ስርጭት ከሌላ ጊዜ በላይ ጨምሯል። ከዓመት ወደ ዓመት እየጨመረ ነው የመጣው። ኬዞቹ እየጨመሩ መጡና ከ2014-15-16 ያሉ ዳታዎች የሚያሳዩ እንደ ወረርሽን በተወሰነ ዞኖች ከኦሮሚያ ክልል ማለት ነው እና ወረዳዎች ውስጥ ነበር። በ2017 ግን ከሌላውም ጊዜ በላይ ቁጥሮቹ በፊተኛ ነበሩ። በአንድ የተወሰኑ አካባቢዎች 2-3 እጥፍ የጨመረበት ሁኔታዎች ነበሩ እና ቁጥሩም ከፍተኛ ነበረ። በአጠቃላይ በአመት ሪፖርት የምናደርጋቸው ኬዞቹ ከፍተኛ ናቸው። ከዚህ በፊት ሪፖርት ከምናደርጋቸው በላይ በ3 እጥፍ የጨመረበት ሁኔታዎች ነበሩ።
የክልሉ ነዋሪዎች በበኩላቸው የወባ በሽታው ለሰዎች ህይወት ማለፍ ምክንያት እየሆነ መምጣቱን ይገልጻሉ። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት ከሰጡን በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪዎች አንዱ የሆኑት አቶ ኢድሪስ አሜ በበሽታው ሰዎች እየሞቱ መሆናቸውን ይገልጻሉ።
የ10 ዓመት ልጄ በወባ በሽታ ተይዞ ሕክምና ሳያገኝ ከ2 ሳምንት በኋላ ህይወቱ አልፏል። በሰፈራችን በሳምንት ከ5 ሰዎች በላይ በወባ በሽታ ህይወታቸው አልፏል። በተለይም ከወረዳው ዋና ከተማ ርቀው የሚገኙ የገጠር ቀበሌዎች የሕክምና አገልግሎት አያገኙም። በጸጥታ ችግር ምክንያት ወደ ከተማ ሄደው መታከምም አይችሉም።
የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው በበሽታው ስለተያዙትና ህይወታቸውን ስላጡት ሰዎች ብዛት አሃዛዊ መረጃ እንዲሰጡን ያቀረብንላቸውን ጥያቄ ከመመለስ ተቆጥበዋል። የአማራ ክልሉ የወባ መከላከልና መቆጣጠር ስርዓት አስተባባሪው አቶ ዳምጤ ላንከርም የወባ በሽታው በክልሉ እየተዛመተ እንደሚገኝ አመልክተው ጫናውን በአብዛኛው በምዕራብ የክልሉ አካባቢዎች እንደሚያመዝን ገልጸዋል።
ከምዕራብ ጎጃም ጀምረው ምዕራብ ጎጃም፣ አዊ፣ ባህር ዳር ከተማ አስተዳደር፣ የደቡብ ጎንደር፣ የማዕከላዊ ጎንደር፣ የምዕራብ ጎንደር ዞኖቻችን፣ በአጠቃላይ የምዕራቡ የአማራ ክልል 90% የሚሆነውን የወባ ስርጭት ጫና ይሸፍናሉ ማለት ነው።
በሽታውን ለመከላከል መድኃኒትን ጨምሮ የሕክምና ግብዓት ከጤና ሚኒስቴር ይቀርብልናል ያሉት አቶ ዳምጤ፣ ሆኖም እሳቸው ወቅታዊ ሁኔታ ብለው የገለጹት ግጭት ግብዓቶችን ለማሰራጨት እንቅፋት መሆኑን ተናግረዋል።
በወቅታዊ ሁኔታ መድኃኒት የሚጓጓዝባቸው ሁኔታዎች የመዘግየት ሁኔታዎች አሉ። ያው ከላይን ማምጣት ከሰው ወደታች ማውሰድ።
ዶክተር ተስፋዬ በበኩላቸው ቀደም ሲል በተወሰኑ ዞኖችና ወረዳዎች ብቻ የሚታወቀው የወባ በሽታ በአሁኑ ጊዜ በርካታ አካባቢዎችን ማዳረሱን ገልጸው በክልሉ ያለው ግጭት ደግሞ የመከላከያ ግብዓት ስርጭትን እያስተጓጎለ ነው ብለዋል።
በብዛት የሚጎዱ ከምስራቅ ወለጋ ብንወስድ አሁን ግዳ ክላስተር የሚባሉ አሉ። ወደዛ ወደ ግዳ ያና ኢቬንቱ የሚባሉ አካባቢዎች ለማድረስ የሚከብድበት ሁኔታዎች ነበሩ። እንደዚሁም ቀለም ወለጋ አካባቢ፣ አልፎ አልፎ ግዳሚ የሚባል አካባቢ፣ አንፍሎ የሚባል አካባቢዎቹ እንደ ልባቸው እነሱ መጥቶ ማውሰድ በጣም ይከብዳቸዋል። የወረዳ ሰዎች እኛንን የምንልክላቸው እኛም ደግሞ አንዳንድ ጊዜ ችግሮች ሲኖሩ በመሀል የሚቀሩበት አለ፣ ክፍተቶች ይፈጠራሉ። እንደዚሁም ምዕራብ ወለጋ አካባቢ፣ አልፎ አልፎ ደግሞ እዚህ ኢሉባቦር መጫዋቃ የሚባል ወረዳ፣ እንደዚሁም ዳሪሙ የሚባል ወረዳ ራቅ ያለ ወረዳዎች አካባቢ የሚከሰትበት ሁኔታዎች አሉ። እዚህም የቅርብ ዞኖች ምዕራብ ሸዋም ብንወስድ በአዳቢ ለዚህ ብቻ መድኃኒት የሚላክበት ሁኔታዎች አሉ። ያ ማለት በፈለጉ ሰዓት እንደማገኙ ያሳያል ማለት ነው።
ግጭት ወዳለባቸው አካባቢዎች የወባ መድኃኒትና ግብአቶችን ለማድረስ መንግስታዊ ካልሆኑ ድርጅቶች ጋራ በትብብር እንሰራለን የሚሉት ዶክተር ተስፋዬ በዚህም ችግሩ እንቅፋት የመሆን መጠኑ እየቀነሰ መምጣቱን ይናገራሉ።
አልፎ አልፎ የተወሰኑ ሲግመንት ማንደርስበት ቦታዎች በጥያቄ አቅርበን ICRS እንደዚሁም ከተረድ ክሮስ ሶሳይቲ እና ተረድ ድርጅቶች የሚያደርሱበት ጊዜ አለ።
በትግራይ ክልልም የወባ በሽታ ስርጭት አሳሳቢ መሆኑ ተገልጿል። በክልሉ ጤና ቢሮ የበሽታዎች መቆጣጠርና ክትትል ቡድን አስተባባሪ አቶ አረጋይ ገብረመድህን ለአሜሪካ ድምጽ በሰጡት ቃለ መጠይቅ በትግራይ ለሁለት አመታት የተካሄደው ጦርነት የጤና ስርዓቱን እንዳፈረሰውና የህክምና ተቋማትንም እንዳወደመ ተናግረዋል። ጦርነቱን ተከትሎም የህክምና ተቋማት እጥረት፣ የባለሙያዎች ብዛትና የሥራ ሞራል ማነስ ብሎም የመረጃ ፍሰት ሰንሰለት መዛባት በመከሰቱ ለወባ በሽታ መስፋፋት አስተዋጽኦ አድርጓል ይላሉ።
ምስለ ወርሂ ጥቅምቲ ክሳብዙ ወርሂ ሕዳር ፍርቂ እስካብ 17,071
በዚህ ዓመት ከጥቅምት ወር ጀምሮ እስከ ህዳር አጋማሽ ድረስ በሳምንት 17,000 ሰዎች በወባ ይያዙ ነበር። ከዛ በኋላ ባሉት ሳምንታት ግን እየቀነሰ መጥቷል። እኛ ሰርተን ሳይሆን ወቅቱ እየተቀየረ በመምጣቱ ነው። የወባ በሽታ ስርጭት ከመስከረም እስከ ታህሳስ የሚቆይ ሆኖ ከህዳር ጀምሮ እየቀነሰ የመምጣት ባህሪ አለው። አሁን በወባ የሚያዘው ሰው ብዛት በሳምንት ከ17,000 ወደ 14,500 ወርዷል። ባለፈው ሐምሌ ወር ጀምረን ካየን በሳምንት አንድ ሞት ይመዘገባል። ባለፉት 5 ወራት 13 ሰዎች ሞተዋል። ከዚህ ቀደም ወባ የማያውቃቸው ደጋማ አካባቢዎች ጭምር አሁን እየተጠቁ ናቸው።
አቶ አረጋይ ከጦርነቱ መከስከስ ጋራ አብሮ መስፋፋት የጀመረው የወባ ስርጭት በፍጥነት እየተዛመተ አሁን 81 ወረዳዎችን እንዳዳረሰና የስርጭት ሁኔታውም አሳሳቢ እንደሆነ ተናግረዋል። በሽታውን ለመከላከል ከፌደራሉ መንግስት በቂ መድኃኒት ይሰጣናል የሚሉት አቶ አረጋይ ገብረመድህን በኬሚካልና በአጎበር አቅርቦት በኩል ግን እጥረት አለ። ከፌደራል ጤና ጥበቃ የጠየቅነውን ያህል መጠን አላገኘንም ይላሉ።
አፍቶ እሽ ተህብረተሰብ ተሸከመ ሰው በዚህ ይዝዛወር ከቦታና ቦታ
በወባ በሽታ የተያዙት ሰዎች በብዛት ነው ከቦታ ቦታ የሚንቀሳቀሱት። ይህም ለበሽታው መዛመት ትልቅ ሚና ተጫውቷል። ይህን ለመቆጣጠር የሚደረገው ጥረት በቂ አይደለም። በ2015 እና 2016 ዓመተ ምህረት 1.3 ሚሊዮን ያልጋ መሸፈኛ አጎበር አከፋፍለናል። በዚህም በወባ ከተጠቃው ህዝብ ግማሽ ያህሉን ብቻ ነው ያዳረስ ነው። ሌላው ህዝብ ያለምንም መከላከያ በወባ እየተጠቃ ነው ያለው። በ2016 መጨረሻ ላይም በክረምት ወቅት ለማከፋፈል አጎበር ጠይቀን ነበር። የጤና ሚኒስቴር ማግኔት ስላልቻለ አልሰጠንም።
የአማራ ክልል የወባ መከላከልና መቆጣጠር አስተባባሪው አቶ ዳምጤ ላንከር ደግሞ ትልቁ ስጋታችን በመጪው ጊዜ ከሚያዚያ እስከ ሰኔ ድረስ ባሉት ወራት ውስጥ ነው ብለዋል። ከግጭቱ በተጨማሪ የወባ መከላከያ ግብአቶች በተለይም በአጎበር በኩል ትልቅ የአቅርቦት እጥረት አለብን በማለት የገለጹት አቶ ዳምጤ በቀጣዩ የዝናብ ወቅት የሚሰራጭ 3 ሚሊዮን አጎበርና በየቤቱ የሚረጭ ኬሚካል ከጤና ሚኒስቴር እንዲቀርብልን ጠይቀናል ብለዋል። የቡግና ወረዳ ነዋሪው አባ ገብረ እግዚአብሔርም በአካባቢያቸው የአጎበር ስርጭት ከቆመ አመታት ማስቆጠሩን ገልጸው መንግስት ይርዳን ይላሉ።
በቡግና ወረዳ ወደ 16 ቀበሌዎች አሉት። ከ16ቱ ቀበሌዎች ከ8 ቀበሌ በላይ የሚሆነውም ቆላማ ነው በጣም እና በእነዚያ ልክ ያው እንግዲህ ርጭቱን ካቆመ ወደ 7-8 ዓመት እያስቆጠረ ስለሆነ በ2009 አካባቢ በፊት ነው የቆመው ርጭት። አጎበር እንኳን ከዛ ወዲህም መጥቶ ነበር። አጎበሩም ቢሆን ካቆመ እንግዲህ ወደ 5-6 ዓመት እየሆነው ነው። የሚመለከታቸው ሁሉ ማቅረብ የሚችሉትን የርጭትን፣ የመድኃኒትን፣ የአጎበሩንም ሁሉንም ርብርብ ተደርጎ ከወዲሁ ቢያንስ እስከ መጋቢትና እስከ ሚያዝያ ባለው ተጠቃሎ ገብቶ ሚያዝያና መጋቢት ላይ እነዚህ ስራዎች መሰራት አለባቸው ነው የምለው። እኔ እንግዲህ የማስተላልፈው አደራዬ ባለኝ በኩል ማለት ነው።
በክልሎቹ ስለሚታየው የወባ ስርጭት ሁኔታና ኃላፊዎቹ ስለሚያቀርቡት የመከላከያ ግብአት እጥረት በተመለከተ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ኃላፊዎች አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። የአማራና የኦሮሚያ ክልሎቹ ኃላፊዎች ግን የመከላከያ ግብአቱ ያልተገኘው ከውጭ ሀገራት ተገዝቶ ስላልገባ ነው ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክብራትና ክብራን የምሽቱ ዝግጅታችን በዚህ ተጠናቋል። አቀናባሪያችን ንጉሥ ታምሬ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። ነገ ምሽት በየሁለት ሳምንቱ ከሚቀርብላችሁ የመስታወት ፕሮግራም ጋር እንመጣለን። እስከዛው ሰላም፣ መልካም ምሽት።